የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ግንቦት 25 2012 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን።
ሁለተኛና ሶስተኛ ዲግሪ ተማሪዎቻችን ዩኒቨርሲቲዎች በሚያመቻቸው ቅሬታ በኦንላይን ትምህርታቸውን እንዲያጠናቅቁ ይፈለጋል፣ ይጠበቃል። ይህንን ስናመቻች ቆይተናል።
ቀደም ሲል የሰማችሁት የሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑትን አቶ ደቻሳ ጉርሙን ነው። የከፍተኛ ትምህርትና ስልጠና ተማሪዎች እንዲሁም መምህራን ከክፍያ ነጻ በሆነ መልኩ በበይነ መረብ ላይብረሪ እንዲጠቀሙ መወሰኑን ተከትሎ አነጋግረናቸዋል።
ኮቪድ-19 በአጭር ጊዜ ችግር የሚያስፈታ ከሆነ ተባባፊ ደግሞ የሚሄድ ከሆነ 15 ሚሊዮን ሊዋክትና ች ያለባቸው የርዕሰ ክፍሎች አሉም ተጨማሪ 15 ሚሊዮን ሊዋክትና ያለው ህብረተሰብ ሊፈጠር ይችላል።
በኮሮና ቫይረስ ምክንያት በኢትዮጵያ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ ሊያድግ ይችላል ያሉንን በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ዴኤታ አቶ ሳኒ ረዲ ድምጽ ነው የሰማችሁት። ሙሉ ዘገባው በምሽቱ ይቀርባል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁን ቆያለን። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 3932 የላብራቶሪ ምርመራዎች 87 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህም በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸውን ሰዎች ቁጥር 1344 አድርሷል ሲል የኢትዮጵያ የጤና ሚኒስቴር ዛሬ ከሰዓት ላይ በፌስቡክ ገጹ አስታውቋል። በዛሬው ዕለት ይፋ በተደረገው ሪፖርት ቫይረሱ በምርመራ የተገኘባቸው ግለሰቦች ከ15 እስከ 70 ዓመት የዕድሜ ክልል ውስጥ የሚገኙ 59 ወንዶችና 28 ሴቶች ናቸው። 67 ሰዎች ከአዲስ አበባ፣ 2 ሰዎች ከትግራይ፣ 6 ከኦሮሚያ፣ 7 ከአማራ፣ 1 ሰው ከሐረሪ እንዲሁም 4 ሰዎች ከሶማሌ ክልል ናቸው። በሌላ በኩል ከኮሮና ቫይረስ ጋር በተገናኘ የሁለት ኢትዮጵያውያን ህይወት አልፏል። የመጀመሪያው የ30 ዓመት ዕድሜ አዲስ አበባ ነዋሪ ሲሆን ሁለተኛዋ የ56 ዓመት ዕድሜ ሴት ናቸው። ሁለቱ ሰዎች ህይወታቸው ካለፈ በኋላ ለአስክሬን ምርመራ ወደ ሆስፒታል በመጡበት ወቅት ነው ቫይረሱ እንደነበረባቸው የታወቀው። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸውና ህይወታቸው ያለፉ ሰዎች ቁጥር 14 ደርሷል። በሌላ መልኩ በትላንትናው ዕለት 14 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ በሀገራችን ከበሽታው ያገገሙ ሰዎች ቁጥር 231፣ ምርመራው የተደረገላቸው ደግሞ 116309 ደርሷል። የተባበሩት መንግስታት የተራድኦ ድርጅቶችን በየመን የሚያደርጉትን የህይወት አድን ስራዎቻቸውን በገንዘብ ማጣት ምክንያት ለማቆም እንደሚገደዱ አስታወቀ። ይህንን አስመልክቶም በጦርነት በተጎዳቸው የመን ለሚያደርጉት ርብርብ አስተዋጽኦ እንዲያደርጉ የዓለም መንግስታትን ተማጽኗል። የመን ከአምስት ዓመታት በላይ በጦርነት የዘለቀች ሲሆን በሺዎች የሚቆጠሩ ዜጎቿ ለህልፈት፣ ሚሊዮኖችም ለመጠለያ አልባነት እንዲሁም በ10 ሚሊዮን የሚያህሉ ለርሃብ ተጋርጠውባታል። የሀገሪቱ የጤና ዘርፍ ሙሉ ለሙሉ ከአገልግሎት ውጪ ለመሆን ቋፍ ላይ ደርሷል። የተባበሩት መንግስታትም የመን ከየትም ቦታና ከማናቸውም ጊዜ በላይ በከፋ የሰብአዊ ቀውስ ያለባት ሀገር እንደሆነች ገልጾ በተለይም አሁን የኮሮና ቫይረስ በዚች በተዳከመች ሀገር ውስጥ መስፋፋት ከጀመረ መጨረሻው አሳዛኝ እንደሚሆን አስጠንቅቋል። እንደተባበሩት መንግስታት መረጃ 80% ያህል የመናውያን በዓለም አቀፍ እርዳታ ህይወታቸውን እንደሚመሩ ታውቋል። የጥቁሮች ህይወት ዋጋ አለው ወይም ብላክ ላይቭስ ማተር በሚል መርህ ያላቸው የተቃውሞ ሰልፎች በመላው ዓለም እንደቀጠሉ ነው። ተቃውሞዎቹ በፖሊስ ተይዞ ለህልፈት የተዳረገውን የ46 ዓመቱን ጆርጅ ፍሎይድ ህልፈት በማህበራዊ ድረገጾች ላይ መሰራጨታቸውን ተከትሎ ነው። በማዕከላዊ ለንደን የተቃውሞ ሰልፍ በወጡ ፈንጆች ላይ ፖሊስ ለመበተን የሞከረበት ሁኔታ ወደ ረብሻ ተቀይሯል። ፖሊስም 23 ሰዎች ማሰሩን አስታውቋል። ሰልፈኞቹ የተለያዩ መፈክሮችን እያሰሙ በአሜሪካ ኤምባሲ በኩል ያለፉ ሲሆን በተመሳሳይ አነስተኛ ሰልፎችም በደቡባዊ ለንደን ተከናውኗል። የእንግሊዝ የውጭ ጉዳይ ኃላፊ ዛሬ በሰጡት ጋዜጣዊ መግለጫ ላይ በአሜሪካ ነገሮች እንዳይባባሱና ውጥረቶች እንዲረግቡ ጠይቀዋል። በተመሳሳይ በመቶዎች የሚቆጠሩ ሰዎች በጀርመኗ ዋና ከተማ በበርሊን ሰልፍ ወጡ ሲሆን ተቃውሟቸውም የበርሊን ግንብን በተለያዩ መፈክሮች በመምላት አሳይቷል። በኒውዚላንድም በሺዎች የሚቆጠሩ ሰዎች በዋና ከተማዋ ኦክላንድ ሰኞ ዕለት ሰልፍ በመውጣት በአሜሪካ ተቃውሞ ለሚያደርጉ ሰልፈኞች ያላቸውን ድጋፍ ገልጸዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደን ገረመውን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ሬዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣችሁ። የከፍተኛ የትምህርትና ስልጠና ተማሪዎችና መምህራን ያለ ክፍያ በበይነ መረብ ላይብረሪ እንዲጠቀሙ ተወስኗል። በትላንትና ዕለትም የሳይንስና ከፍተኛ ትምህርት ሚኒስቴር ከኢትዮ ቴሌኮም ጋር በመሆን የበይነ መረብ ላይብራሪውን ይፋ አድርገዋል። ኤደን ገረመው የሳይንስና ከፍተኛ ትምህርት ሚኒስቴር ኮሚሽን ዳይሬክተር የሆኑትን አቶ ደቻሳ ጉርሙን አነጋግራ ተከታዩን አሰናድታለች።
ኮቪድ-19 ምክንያት ትምህርት ከተቋረጠ ወራቶች ተቆጠሩ። በእነዚህ ጊዜያቶች ውስጥም ተማሪዎች ከየቤታቸው ሆነው እንዲያነቡ ሲመከር የቆየ ቢሆንም በተለይም ለከፍተኛ ትምህርት ተማሪዎች አማራጭ የትምህርት ማገዣ የሚሆኑ መጽሐፍትና ሞጁሎች አልተሟሉ ነበር። በትላንትናው ዕለት የሳይንስና ከፍተኛ ትምህርት ሚኒስቴር ከኢትዮ ቴሌኮም ጋር በመተባበር ከ80,000 በላይ የሚሆኑ የትምህርት ማገዣዎች ያሉበትን ድረገጽ ተማሪዎች ከክፍያ ነጻ በሆነ መልኩ እንዲጠቀሙ ፈቅዷል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር ናቸው። ይሄ የመርጃ ድረገጽ ለሁሉም ተማሪዎችና መምህራን ክፍት ቢሆንም ይበልጡን ግን የድህረ ምረቃ ተማሪዎችን ለማስመረቅ የሚያግዝ ነው ይላሉ።
ዘንድሮ እንደሚታወቀው ከኮቪድ-19 ጋር ተያይዞ መደበኛ ትምህርትን በሚፈለገውና በታቀደው መንገድ ማስኬድ አልተቻለ። ስለዚህ በቴክኖሎጂ ታግሶ ሌላ አማራጭ በመጠቀም ትምህርት እንዲሰጥ ማድረግ አስፈላጊ በመሆኑ ይህንን ስናመቻች ቆይተናል። የሁለተኛና ሶስተኛ ዲግሪ ተማሪዎቻቸው ዩኒቨርሲቲዎች በሚያመቻቸው ቅሬታ በኦንላይን ትምህርታቸውን እንዲያጠናቅቁ ይፈለጋል፣ ይጠበቃል። ያንን እያደረጉ ነው ያሉት። ለቴክኒክና ሙያ ተማሪዎቻችን ግን ለመጀመሪያ ደረጃ ዲግሪ ትምህርት ማለት ነው ለእነሱ መሰረተ ልማት አቅርቦት ክስተትም ስላለ ከመላ ሀገሪቱ ያሉ ሶሴሪቷ የሀገራችን ክፍል ያሉ ተማሪዎች በቀላሉ ኢንተርኔት ተጠቅሞ ወይም የኦንላይን ትምህርቶችን የማግኘት የሚጠላይ የራሱ የሆነ ፈተና ስላለ ያገኙ ራሱ መሰረተ ልማቱ ቢገኝ ደግሞ ከዛም በኋላ በሚጠቀሙት ዳታ ሲስተም ብቻ ይህን ሁሉ የትምህርት መርጃዎችን እና ማቴሪያሎች ዳውንሎድ አድርጎ መጠቀም እሱ ራሱ ኢኮኖሚካሊም ከባድ ስለሆነ አሁን የተደረገው ነገር ምንድን ነው? ከቴሌኮም ጋር ተነጋግረን ኦንላይን ላይብረሪ ላይ የሚጫኑ ማንኛውም ዶክመንቶችን ከክፍያ ነጻ በሆነ መንገድ ተማሪዎችን ማግኘት እንዲችል ነው የማስቻል ስራ ነው የተሰራ ለተማሪዎችም ለመምህራኖችም።
አቶ ደቻሳ ይህ ድረገጽ ለመጀመሪያ ዲግሪና ለቴክኒክና ሙያ ተማሪዎች በንባብ እውቀታቸውን እንዲያዳብሩ እንደሚያግዝ ገልጸው ትምህርትን በኦንላይን በማስቀጠሉ ሂደት ላይ ግን ይበልጡን አገልግሎት የሚሰጠው ለሁለተኛና ለሶስተኛ ዲግሪ ተማሪዎች እንደሆነ ያስረዳሉ።
መጀመሪያ ዲግሪ ማለት አሁን ያው ከተማ አካባቢ ላይ ያሉ ልጆች ናቸው በዳታ ራሱ የምናክስ ማድረግ የሚችሉና ዳታ ሊደርስባቸው የሚችሉ ኤሪያዎች ላይ አለ ማለት። ስማርትፎን እና የግል ኮምፒውተሮች ወይም ደግሞ ላፕቶፖች መኖር አለባቸው እነኝን ነገሮች ለመጠቀም እና እነኝን ታሳቢ በማድረግ የግዴታ በቃ የመጀመሪያ ዲግሪ እና የቴክኒክና ሙያ ተማሪዎችን በዚሁ እናስደርሳለን ማለት አይደለም። አይቻልም። ያ ቦታ የተጠቃሚነት ላይ ክፍተት ስላለን ማለት ነው። በተቻለ መጠን ሁለተኛ ዲግሪ እና ከዛ በላይ ያሉ ተማሪዎች በዚህ መንገድ ማስተርስ እንዳገገብ ላይ የሚማሩ በኦንላይን ለመጨረስ እንሞክራለን። እየተሰራ ነው። ይሄ የግድ
በትላንትናው ዕለት ይፋ የሆነው የዲጂታል ላይብረሪ ከተለያዩ ዩኒቨርሲቲዎች ጋር በቁርኝት የተሰራበት መሆኑንም አቶ ደቻሳ ይገልጻሉ።
ሁሉም የትምህርት ዘርፎች ናቸው። ይሄ አፕዴት ስለሚደረጉ እና አሁን የተወሰኑ ሰሌክትድ ዩኒቨርሲቲዎች ዘርፍ ዘርፍ ተከፋፍለው ነው ማቴሪያሎች ያዘጋጀ ነው። ከአሁን ከ40ዎቹ ዩኒቨርሲቲ ባጀት ስለማያስፈልግ ጤና ላይ የሆነ ዩኒቨርሲቲ ካዘጋጀ ምህንድስና ላይ ሌላ፣ ሄልዝ ሳይንስ ላይ ሌላ፣ እንደገና ኤዱኬሽን ላይ ሌላ፣ እንዲህ እየተደረገ ማቴሪያሎቹ በየትምህርት ዘርፎቹ የተዘጋጁ ስለሆኑ በጣም ብዙ መጽሐፍትና የትምህርት መርጃዎቹም እንደገና ደግሞ ኮርሶቹ ማለት ነው ቶታል ኮርስ ያሉት ናቸው ተጭነ ያሉት አክሰስ ማድረግ ይችላሉ ከኦንላይን።
የከፍተኛ ትምህርት ተማሪዎች ከሚኒስቴር መስሪያ ቤቱ የፌስቡክ ገጽ ላይ የድረገጹን ማስፈንጠሪያ በማግኘት መጠቀም እንደሚችሉም አቶ ደቻሳ ጉርሙ አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የኮሮና ቫይረስ ስርጭት አሁን ባለው መልኩ ከቀጠለ ኢትዮጵያ ውስጥ በአሁን ወቅት አስቸኳይ የምግብ እርዳታ ከሚያስፈልጋቸው 15 ሚሊዮን ህዝብ በተጨማሪ ሌላ 15 ሚሊዮን ህዝብ የምግብ እጥረት ሊያጋጥመው ይችላል ሲል የግብርና ሚኒስቴር አስታወቀ። የዓለም የምግብና እርሻ ድርጅት በበኩሉ በኢትዮጵያ ግብርና ላይ ተጽዕኖ እያሳደረ ያለው የአንበጣ መንጋና በተደጋጋሚ የሚከሰተው ድርቅ በተጨማሪ የኮሮና ቫይረስ መከሰት የግብርና ምርትን በ30% ሊቀንስ ይችላል ሲል ያስጠነቅቃል። በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅረናል። ዝግጅቱ እንደሚከተለው ይቀርባል። የኮሮና ቫይረስ ወረርሽኝ በአጭር ጊዜ ውስጥ የማይፈታ ከሆነና እየተባባሰ የሚሄድ ከሆነ ኢትዮጵያ ውስጥ ተጨማሪ 15 ሚሊዮን ህዝብ የምግብ ዋስትና ችግር ላይ ሊወድቅ ይችላል ሲሉ በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ዴኤታ አቶ ሳኒ ረዲ ለቪኦኤ ገለጹ። በአየር ንብረት መዛባት፣ የዘመናዊ አስተራረስ ዘዴዎች አለመኖር፣ ግብርናው በመስኖ ላይ የተመሰረተ ባለመሆኑና በአንበጣ መንጋ ወረርሽኞች ምክንያት በአሁኑ ሰዓት ኢትዮጵያ ውስጥ 15 ሚሊዮን ለምግብ እጥረት የተጋለጡ ሰዎች እንዳሉ የገለጹት አቶ ሳኒ በኮሮና ቫይረስ መስፋፋት ምክንያት ተጨማሪ አደጋ ላይ የሚወድቁትን ህዝቦች ጨምሮ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ አድጎ ወደ 30 ሚሊዮን ከፍ ይላል የሚል ስጋት እንዳለ ጠቁመዋል።
ተባባሪ ደግሞ የሚሄድ ከሆነ ተባባሪ ምግብ የሚወስድ ከሆነ 15 ሚሊዮን ሊባክትና ች ያለባቸው የእንስሳት ክፍሎች አሉም። ተጨማሪ 15 ሚሊዮን የምግብ ዋስትና ያለው ህብረተሰብ ሊፈጠር ይችላል ብለን ከሚመለከታቸው አካላት ጋር ተጠናክረን እየሰራን ያለ ነው። በተለይም የአደጋ ስጋት ስራ አመራር ኮሚሽን ጋር በደንብ እየሰራን ያለ ነው።
አቶ ሳኒ አያይዘው የኮሮና ቫይረስ ከውጭ የሚገቡ የግብርና ምርት አቅርቦትና ስርጭት ላይም ተጽዕኖ ማሳደሩን ገልጸዋል። ኢትዮጵያ ለዚህ አመት የሚያስፈልጋትን 14 ሚሊዮን ኩንታል ማዳበሪያ መስከረም ላይ ግዢ ፈጽማ 12.5 ሚሊዮኑ ወደብ ላይ መድረሱንና 9.3 ሚሊዮኑ ደግሞ ሀገር ውስጥ መግባቱን የሚናገሩት ሚኒስቴር ዴኤታው በወረርሽኙ ምክንያት እንቅስቃሴዎች በመገደባቸው ምክንያት ወደብ ላይ የቀሩትንም ሆነ ሀገር ውስጥ የገቡትን ለማጓጓዝ የተፈጠረውን የመስተጓጎል ችግር ለመፍታት ከትራንስፖርት ሚኒስቴርና ከደረቅ ጭነት ማህበራት ጋር በመሆን እየሰራን ነው ብለዋል።
ማዳበሪያ ላይ ችግሩ እየፈታን ነው። ችግሩ ያልተፈጠረም ሳይሆን ችግሩ እየፈታን ነው። የወገሩ ማዳበሪያ ማግኘት የሚገባው ሁኔታ ማዳበሪያ ሲያገኝ የሚቀርበት ሁኔታ እንዳይኖር ይሰጋሉ። ዘር ማግኘት የሚገባው ሁኔታ ዘር ሲያገኝ እንዳይቀር የሚያስችል ስራ ይፈልጋሉ። ይህንም ስርዓት ከቻለን ስፒድ ዜሮ መረጃ ነው ሳይሆን ከቶሎን እንቀንሳለን ትግል ያለው እንዳይሆን እናደርጋለን የሚል ግብ አስቀምጠን ይሰራል ያለ ነው። አሁን ያለው የኮቪድ-19 ተጽዕኖ ስርጭቱ ምን ሊሆን እንደሚችል ገና ትክክል ምትንበይ ይመስላለን።
በሌላ በኩል የኮሮና ቫይረስ ወረርሽኝ በኢትዮጵያ የግብርና ምርት አቅርቦትና ፍላጎት ላይ እየደረሰ ያለው ተጽዕኖ መታየት ጀምሯል ሲል በኢትዮጵያ የሚገኘው የዓለም የምግብና እርሻ ድርጅት ይገልጻል። የምግብና እርሻ ድርጅቱ የኢትዮጵያ ተወካይ ፋቱማ ሰይድ እንደገለጹልን ካለፈው ዓመት ሰኔ ወር ጀምሮ የሰብል ውጤቶችን እያጠቃ ከሚገኘው የአንበጣ መንጋና በተደጋጋሚ ኢትዮጵያ ውስጥ ከሚከሰተው ድርቅ ያላገገመው የግብርና ምርት በኮሮና ቫይረስ ምክንያት ዘንድሮ በ30% ሊቀንስ እንደሚችል ያብራራሉ።
What we assessed quickly actually so far the UN joint assessment what we have assessed as
የተባበሩት መንግስታት ድርጅት በጋራ ባደረግነው ጥናት የኮሮና ቫይረስ በሚያደርሰው ተጽዕኖ በተለይ አርሶ አደሩ የጥሬ ገንዘብ ወደሚያስገኙ ምርቶች ፊቱን ካዞረ የዘንድሮ የግብርና ምርት 30% ይቀንሳል ብለን ገምተናል። ኢትዮጵያ ሀገር ውስጥ ባለው የግብርና ምርት ግብአቶች ዝውውር ላይ ማዕቀብ ባትጥልም ዋናው ችግር ያለው ከውጭ የሚገቡ እንደ ማዳበሪያ የህል ተባይ ማጥፊያ ኬሚካሎች ላይ የማጓጓዝ ችግር መፈጠሩ ነው። ይሄ ደግሞ በመርት ሂደት ላይና በቀጣይም ህፃናትና በቀላሉ ለችግር ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ለሚፈጠረው የምግብ እጥረት ትልቅ አስተዋጽኦ ይኖረዋል።
Malnutrition for children and vulnerable people.
ኢትዮጵያ በምግብ አቅርቦት ራስዋን የቻለች ሀገር ባለመሆኗ በየአመቱ 20 ሚሊዮን ኩንታል የሚሆን ስንዴ ጥራጥሬና ዘይት ጨምሮ የተለያዩ የምግብ አይነቶችን ከውጭ ታስገባለች። እነዚህን የግብርና ግብአቶች ለማጓጓዝ ካጋጠመው መስተጓጎል ባለፈ ኮሮና ቫይረስ እስካሁን በግብርናው ላይ የከፋ ተጽዕኖ አላደረሰም የሚሉት አቶ ሳኒ ኢትዮጵያ ዘንድሮ ከውጭ ማስገባት የነበረባትና ያላስገባችሁ ምግብ የለም ይላሉ። በዚህ ጉዳይ ያነጋገርናቸው በኦሮሚያ ክልል ምስራቅ ዞን አዳ ወረዳ አርሶ አደር የሆኑት ገብሬ ዳዲ ዋቆዮ ወቅቱ የመኸር እርሻ የሚጀመርበት ጊዜ እንደመሆኑ ማረስ መጀመራቸውንና እስካሁን ባለው ሁኔታ የእርሻ ስራቸው አለማስተጓጎሉን ገልጸው ገበሬው በኮሮና ቫይረስ የሚያደርገው ጥንቃቄ አለመኖሩ ግን እንደሚያሰጋቸው ይናገራሉ።
በገበሬ ደረጃ አለ ኤክስቴንሽኖች አሉ ተመራሉ በተለያየ ሞባይል ሳይቀር ይሄው እንዲር ከታች ይጠብቁ እንዲታጠቡ እንዲምንምል ከጥታ ከሞባይል ይገኛል ከተለያየ ቦታ ከምንና ስንሄድ ይገኛል የሆነ ቦታ ስንሄድ የሄድንበት ቦታ ላይ መግለጫ ይሰጣል። ግን እንዳጠቃላይ ስናይ የተባለውን ያህል ግን ሰው እያደረገ አይደለም። ከዚህ የተነሳ በእርግጥ እንግዲህ አሁን የነጣይነን ለማለት አልተመረመርንም። ተመርምረን ነጻ የወጣ ነገር የለም። አሁን ባለንበት ግን እንደኛ አካባቢ ያው ምንም የተፈጠረ ነገር የለም። ያው የኖርም ነው ያለ።
ላለፉት 12 ዓመታት ዘር የማባዛትና በአማራ ክልል ለሚገኙ 28,000 ገበሬዎች የማከፋፈል ስራ የሚሰራው የባህር ዳር እርሻ አገልግሎት ባለቤት ይማም ተሰማ በበኩላቸው ኮሮና ወደ ሀገር ውስጥ የገባው የዘር ማባዛት ስራ አልቆ በሚሰራጭበት ወቅት በመሆኑ ግብርናው ላይ እስካሁን የጎላ ተጽዕኖ ባያደርስም ገበሬው ለበሽታው የሚያደርገው ጥንቃቄ ግን ብዙም አይደለም ይላሉ።
በአርሶ አደሩ በኩል እውነቱን ለመናገር ብዙ ነገር አለ ማለት አንችልም። ያው እግዚአብሔር ይጠብቀን እንጂ እኛ እንዴት እንችላለን የሚል ሁኔታ አለው እንጂ ይሄንን ያህል እውቅና አለው ያውቃል። ግን ነገሮችን ከአቅም በላይ እንደሆነ አርጎ ስለሚመለከት ጥንቃቄው ያን ያህል ነው ለማለት በእውነት አያስደፍረኝም። ምክንያቱም አሁን ያየነው በተግባር በሞተር ብስክሌት ራቅ ካለ ቦታ ሲመጡ ሶስቱ በአንድ ሞተር ላይ የመምጣት ሁኔታ አይተናል እኛ አሁን ሰሞኑን።
የኮሮና ቫይረስ ከብዙ አቅጣጫ ፈተና የማያጣው የኢትዮጵያ ምግብ ምርትና አቅርቦት ላይ የደቀነውን ስጋት ለመታደግ አርሶ አደሩን በቫይረሱ ዙሪያ ግንዛቤ ከማስጨበጥ አንስቶ ቫይረሱ የከፋ ደረጃ ላይ ደርሶ ምግብ ከውጪ ማስገባት የማይቻልበት ሁኔታ ቢፈጠር እንኳን በሀገር ውስጥ ምርት የምግብ አቅርቦት ማረጋጋት የሚቻልባቸው መንገዶች እየተጠኑ መሆኑን አቶ ሳኒ ረዲ ገልጸዋል። የዓለም ምግብ ድርጅት በኮቪድ ወረርሽኝ ምክንያት በዓለም ላይ በረሃብ የሚጠቁ ሰዎችን ቁጥር ወደ 265 ሚሊዮን ሊደርስ እንደሚችልና በታዳጊ ሀገራት ጉዳቱ የበለጠ ሊሆን እንደሚችል ማስጠንቀቁ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በአርባ ምንጭ ከተማ በኮሮና ቫይረስ ተጠርጥራ ናሙናዋ ተወስዶ ለይቶ ማቆያ ከገባች በኋላ ራስዋን ያጠፋችው ወጣት ውጤት ነጻ መሆኑን የከተማው ጤና አጠባበቅና የፖሊስ ኃላፊዎች ገለጹ። ከኮሮና ቫይረስ ጋር በተያያዘ ከማህበራዊና ኢኮኖሚያዊ ጉዳዮች ላይ ከመተኮር ባለፈ ሊደርስ ስለሚችል የስነ ልቦና ጉዳት በቂ ዝግጅት በማህበረሰብም በመንግስትም አለመደረጉ ለበለጠ ጉዳት እንደሚዳርግ በዳውለቡ ዩኒቨርሲቲ የአይምሮ ሕክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ባለትዳር እንደነበረች ተነገረላት። የ25 ዓመት ወጣት ወርቅነሽ ዲባባ መዳረሻውን ደረማሎ ወረዳ በማድረግ ነበር ከአዲስ አበባ ከተማ ወደ አርባ ምንጭ ተጓዘችው። ወደ አርባ ምንጭ ከተማ የሚገባ ማንኛውም ሰው በከተማው መግቢያ ላይ ከተሽከርካሪያቸው ወርደው የሙቀት መጠናቸው የሚለካ ሲሆን፣ ወርቅነሽም ከእሷ ጋር ከነበሩ ከ36 ተጓዦች ጋር መለካቷና የሰውነት ሙቀቷ 38.5 ነጥብ በመሆኑ ለይቶ ማቆያ መግባቷን በጋሞ ዞን ጤና መምሪያ የለይቶ ማቆያዎች ኃላፊ አቶ በርገና ኦላሞ ተናግሯል።
ሰዓት ምርመራ በሚደረግበት ሰዓት ለሰባ ትንሽ ትኩሳቱ ከፍ ብሎ ስለነበረ በዚህ ምክንያት እኛ ጋር እንድትቆይና ናሙና ወስደን ምርመራ አድርገን እንደምናወጣት ገለጽን። አማካሪ አስቀምጠን ምክረ ሰጠናት። ምንም እንደማትቆይ ናሙና ዛሬ ተወስዶ ውጤቱ ነገ እንደሚገለጽላትና ውጤቱ ሲገለጽ ጤናማ ከሆነችና ከዚህ ከኮቪድ-19 ነጻ ከሆነች ወደ ሌላ ሕክምና ተቋም ዳ እንደምትታከም፣ በሽታው ካለ ግን በእኛ አካባቢ ሕክምና ተቋም እንዳለ እንደምትታከም አስደሰናስ።
የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ዳንኤል አረጋ በበኩላቸው የተፈጸመውን ራስን የማጥፋት ወንጀል እንደሚከተለው አስረድተዋል።
ግለሰቧ ያው የደራመለ ወረዳና ሌ ገብርኤል አካባቢ ነዋሪ ከራሷ ድንጋጤና ከተለያዩ ምክንያቶች ይመስላል በሻርፕ ራሷን ሰክላ ሪፖርት ደርሶን ሄደን ቼክ አድርገን ያው የቤተሰቦቿ አስክሬኑ የተሰጠበት ሁኔታና ለሚመለከተው አካል የተላከበት ሁኔታ ነው ያለው።
በጽሁፍ ያስቀመጠችው ማስታወሻም ሆነ ለቅርብ ወዳጆቿ ወይም ጓደኞቿ ያቆየችውን መልእክት እንዳላገኙ ተናግረው ከሰው በመለየቷ በጭንቀት ራሷን ሳታጠፋ አትቀርም ብሎ ፖሊስ መጠርጠሩን ተናግሯል። የኮሮና ቫይረስን ተከትሎ ሊከሰት የሚችለውን የስነ ልቦና ጉዳት መቀነስ የሚችል በቂ ዝግጅት በማህበረሰቡ ዘንድ አለመደረጉን በመደወላቡ ዩኒቨርሲቲ የስነ አእምሮ ሕክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግሯል። በመንግስትም ቢሆን የተለየ ዝግጅት አላየውም ያሉት ረዳት ፕሮፌሰር ጀማል ሰዎች ማድረግ ስላለባቸው ጉዳዮችም ምክር ለግሷል።
በማህበረሰቡ ዘንድ ካየኸው የሚጨምሩ በየቀኑ የሚታዩ የሚነገሩ ቁጥሮችን በከፍተኛ ሁኔታ ከመከታተል የዘለለ ሰዎች ዝግጁ አልነበሩ። ራሳቸው ላይ ቢከሰት ምንም እንዳልሆነ በሽታ እንደሆነ ማንኛውም በሽታ ሊዳ እንደሚችል ምናልባት አስቀድሞ ራሳቸውን ከዚህ በሽታም ለመከላከል ይረዳቸው ዘንድ የስነ ልቦና ዝግጁነት ያስፈልግ ነበርና ይህን ዝግጁ አልነበሩ። በመንግስት ደረጃም ካየኸው የሚታይ ነው እና የስነ ልቦና ዝግጅት ምናልባት አካላዊ፣ ሌሎች ኢኮኖሚያዊ፣ ማህበራዊ ነገሮች ላይ ነው ትኩረት ሲደረግ የነበረው። ስነ ልቦና ደግሞ ከነዚህም የላቀ ስነ ልቦና ዝግጁ ካልሆነ የሚመጣን ነገር መቀበል አይችልም። መቀበል አልቻለም ማለት ደግሞ የሚመከሩ የሚተላለፉ ምክሮችንም ምናልባት የጥንቃቄ መመሪያዎችንም ከመንግስትም ሆነ ከዓለም ጤና ድርጅት እንዲሁም ከባለሙያዎች የሚተላለፉ ነገሮችንም መቀበል እና በአግባቡ ስራ ላይ ማዋል ስለማይቻል የሳይኮሎጂካል እንዲሁም ደግሞ የስነ ልቦና ዝግጅት በጣም በከፍተኛ ሁኔታ አስፈላጊ ነው። በሁለቱም ዘንድ እንግዲህ በከፍተኛ ሁኔታ ክፍተት ያለብን ነው የሚመስለኝ።
የስነ ልቦና ዝግጅት ሲባል ስራሱ ምን ማለት ነው? ምንድነው ሰዎች የሚዘጋጁት?
የሚመጣውን ነገር ለመቀበል አካላዊና ስነ ልቦናዊ ስሜታዊ ዝግጁነት ያስፈልጋል። ሌላው ማህበረሰብ ዘንድ የተከሰተ ሊጋም ሊደርስ እንደሚችል ማወቅና መረዳት የመጀመሪያው ትልቁ ነገር። ምናልባት የሚደረጉ ምላሾችን የሚደረጉ የሕክምና አይነቶችን እንዲሁም ደግሞ የጥንቃቄ አይነቶች ላይ ነው የምናተኩረው እንጂ ስለ መከሰቱ አይደለም የምናስበው።
ከምርመራ በፊት ወይም ሰዎች ከመጠርጠራቸው በፊት ያለውን ነገር ነው የነገሩኝ። እና በዚህ በኮቪድ-19 ቫይረስ የተጠረጠሩ ወይም ኳራንታይን የገቡ ሰዎችስ ምን አይነት ስነ ልቦና ዝግጅት ነው ወይም ጥንቃቄ ነው ማድረግ ያለባቸው?
ስምን ከመስማት ነገሩን ቴሌቪዥን ላይ ከማየት በተደጋጋሚ ምስልን ከማየት አንጻር ሁላ ነው ሰዎች አሁን እየተደናገጡ እየፈሩ ስለዚህ ጉዳይ በተነሳ ቁጥር እየተሸበሩ ያሉት እና ወደዚህ የገቡ ሰዎች ደግሞ የከፋ ነገር ነው እየታየ ያለው። አሁን ኢትዮጵያ ውስጥም ሌሎች ዓለሞችም እየታየ ያለው ለይቶ ማቆያ ውስጥ የገቡ በከፍተኛ ሁኔታ እየተጨነቁ እየተረበሹ ነው ያሉ። መረበሽ ራሱ ይሄ ጭንቀት፣ ፍርሃት፣ ድንጋጤ፣ ውጠት፣ ስጋት፣ ድብርት የምንላቸው ነገሮች ሲመጡ አንደኛ በሽታን የመቋቋም የመከላከል አቅማችንን ራሱ ያሳጣናል። ሌላኛው የምግብ ፍላጎታችን እንዲቀንስ ያደርጋል። የምግብ ፍላጎት ወረደ ማለት ደግሞ በምንጠቀመው መድኃኒትም ራሱ ሊጎዳን ይችላል። አይደለም ቫይረሱ ብቻ ሳይሆን ማለት ነው እና ሌሎች ተጓዳኝ ነገሮችን ሊነሱብን ይችላል። የተያዘ ሰው ማለት ፖዘቲቭ የሆነ ሰው ማለት የሞተ ወይም የሚሞት ማለት እንዳልሆነ በደንብ መረዳትና ፖዘቲቭ እና ኔጌቲቭ መለየት ያስፈልጋል። ይህን ከተረዳን የጭንቀት ሁኔታችን ይቀንሳል። ስለዚህ ከዛ በኋላ በጣም ህይወት እንዳለ ብሩህ ጊዜ እንዳለ ወደፊት የተለየ ሌላ የተሻለ ቀን መሆኑን ወደፊት እያዩ የሚመጣው ነገር በሙሉ ለበጎ ነው እያሉ ፖዘቲቭ ኢነርጂን እየመገቡ ራሳቸውን የመከላከል ሰውነትን መገንባትና ከእንደዚህ አይነት ነገር እዝን አርአያ በመሆን ተምሳሌት በመሆን መለየት ይቻላል የሚል ነው።
መልካም። ሰሞኑን አርባ ምንጭ ከተማ ከአዲስ አበባ የመጣች ልጅ ኳራንታይን ከገባች ወይም ለይቶ ማቆያ ከገባች በኋላ ናሙና ተወስዶ ምርመራ ተልኮ ሳለ ውጤቷን ገና ሳታይ አንገቷ ላይ በነበረው ጨርቅ ነገር ወይም ሻርፕ ራሷን አጥፍታለች እና ይህን በተመለከተ ምን አይነት ሁኔታ ውስጥ ብትገባ ነው እንደዚህ አይነት እርምጃ ልትወስድ የምትችለው? ምንድን ነው የእርሶ እይታ?
መነጽራችን በጣም አጉልቶ ከፍ አድርጎ የሚያሳየን ከሆነ በእኛነታችን ደረጃ አንድ፣ ሁለተኛ በማህበረሰብ ደረጃ ጭራት ተደርጎ ተስሎ በጣም በከፍተኛ ሁኔታ የሚጎዳና መጥፎ ነገር ተደርጎ እየተሳለ የሚነገረን ከሆነ ሳይመጣ በሩቁ አደገኛ ነገር ውስጥ እንገባለን። እኛ ሳይኮሎጂካሊ እንዳልኩኝ አካላዊ ዝግጅነት አይኖረንም። አይኖረንም ብቻ ሳይሆን የከፋ የስነ ልቦና ቀውስ ውስጥ እንገባለን። ስለዚህ የከፉ የስነ ልቦና ቀውሶች የምንላቸው አንዱ መለያቸው፣ አንዱ መገለጫቸው ራስን ለመጉዳት ከማሰብ አንጻር ነው። ስለዚህ አልኖርም ከዚህ በኋላ አንድ ማህበረሰብ ውስጥ አድሎና ማግለል ይኖራል። አንድ ሁለተኛ እኔ ተያዝኩ ማለት አቁቶልኛል ሞቻለሁ የሚል አስተሳሰብ ይመጣል። ይሄ በጣም ኔጌቲቭ ነው። የነገ ተስፋ አጨልሞ ያያሉ። ይሄ በጣም ኔጌቲቭ ነው። እነዚህ ነገሮች በበሱ ቁጥር የከፉ የስነ ልቦና ስሌት፣ የስሜት በሽታዎች፣ የአእምሮ በሽታዎች መታየት ይጀምራሉ። እንግዲህ መል የአእምሮ የስነ ልቦና የስሜት በሽታዎች መገለጫ ስንል አንዱ ራስን ከፍ ለመጉዳት ማሰብ ነው እና እስከ ራስን ማጥፋት ደረጃ ሊደርስ ይችላል። ስለዚህ ችኛዋም ልጅ ምናልባት ዛሬ ላይ ቆም ብለን ለሌሎቹ በጣም ከፍተኛ ትምህርት የሚሰጥ ነገር መሆኑን ነው የምረዳው።
የኮሮና ቫይረስ በቻይና ከተከሰተ ወዲህ በቫይረሱ 6.14 ሚሊዮን ሰዎች የተያዙ ሲሆን 3 ሚሊዮን ገደማ ሰዎች ደግሞ ከቫይረሱ ድነዋል። የሞቱ ሰዎችም ቁጥር እስከ ዛሬዋ ሰዓት ድረስ 373,548 ሲሆኑ በጽኑ የታመሙ ሰዎች ደግሞ 54,410 ብቻ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ጋቢና ቪኦኤ ጉዟችንን በዚሁ አጠናቀቅን። ከመሰናዶ አርታኢ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ እንዲሁም ዜናውን ያቀረበችላችሁ ኤደን ገረመው ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ጋቢና ቪኦኤ፣ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
tunen radio ni VOA sagantaa afaan oromooti.